ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
Thank you.
ጤና ይስጥልኝ አድማጮች እንደምሰንታችሁ ዛሬ ቀኑ ግንቦት 26 ቀን 2015 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው የሀገራችን ወቅታዊ ሁኔታን በተመለከተ እንወያይበታለን። ቆይታችሁ ከኛ ጋር እንዲሆንም እንጋብዛለን። አሸናፊ ይሰማሃል? ሄሎ አሸናፊ? አሸናፊ ይሰማሃል?
ሲኑ ችግሩ ኮሎ
አድማጮች ከይቅርታ ጋር ትንሽ የቴክኒክ ችግር አለ። ስልክ ችግር ሳይሆን አንድ ቦታ ላይ መደማመጥ አልቻልንም እና እሱን ለማስተካከል ነበር። ወደ አሁን ይሰማሃል?
ሰማኛለሁ።
ኦኬ ጥሩ። በቃ እኛ ወደ ውይይታችን ንግባ። የሰው ህይወት በየጊዜው እየተቀጠፈ አሁን ሞትን በምን ማለት መልኩ ልናወራው ልናሰው ልንፈራውም የማንችልበት ደረጃ ላይ ደረስን መስኛል እና ተናንቆ ኑሮ አይነን ነገርም ያለ ይመስለኛል። መንግስት ህዝቡን በጣም የናቀበት ጊዜ ነው። ይሄ ላንደኛው ወገን ሳይሆን በጥቅሉ እስልምናውንም ክርስቲናውንም የማንንም ሌሎችንም ሃይማኖቶች ብቻ በጥቅሉ ኢትዮጵያውያኖችን የናቀበት ጊዜ ያለ መስኛልና ያንን ተከትሎ ባለፈው ሳምንት የተጠየቀ ጥያቄ የሰው ህይወት አለፈበት ትናንትና ተደገመ። ሰላማዊ በሆነ መልኩ የተጀመረው ነገር በተለያየ መልኩ የምንሰማውና የምናያቸው የመንግስት ኃይል የራሱን እርምጃ ባላስፈለገ ሁኔታ ወሰደ ነው የሚባለውና እነዚህ ነገሮች ግን ተጠቅለል አድርገን ዝም ብለን እንመልከተውና በሶስት ሰዎች ህይወት አልፏል። የቆሰሉ ሰዎች አሉ። በዛሬው ዕለት የቀብር ስነ ስርዓታቸው ተፈጽሟል። እንደዚህም ብለ ወደ ኋላ እንሄድና ምንድነው ለዚህ ሁሉ እኔ ከየትኛው በጠዋት በነሳው ቁጥር ነገሮች ሁሉ ይጣፉና ከየት ነው የተጀመረው የሚለው ነገር እንደገና መግባት ጀምራለሁና ሲላንተ ይመች ከሆነ አጠር ባለ መልኩ ሰዓት ትንሽ አባከና ባለ መልኩ ሲጀምር አንተ
እንግዲህ ጉዳዩ ላይ ያው ዋና ወሬ የሆኑት ነገሮች የሞተው ሰው ከባለፈው አርብ የቀጠለ የተቃውሞ ድምፆች በአኗር መስጊድ መሰማቱ ይታወቃል። ምክንያቱም ደግሞ የሸገር ሲቲ በሚል አዲስ አበባ ዙሪያ ላይ አንድ ፖሲቶ ትንምድነት ነው አንድ ከተማ ፈጥረዋል። እንደ ማዕከሉ ባዶ የሆነ ከተማ እንደ ቦምቦሊኖ ከተማ ፈጥረዋል እና እዛ ከተማ ውስጥ የፈረሰ መስጊድ ነው ሁሉም ሰው ያውቀዋል። አሁን ዋናው ነገር እኛ እኛ እንድናተኩርበት ይገባል ብዬ የማስበው መቼም መስጊድ ፈርሷል። መስጊድ ማፍረሱን ህገወጥ ስለሆኑ ነው ነው የሚለው እንግዲህ የክልሉ መንግስት። አብረታችንን እንቀጥላለን ነው እንደሚለው ሸገር ሲቲ ብቻ ሳይሆን በ600 የኦሮሚያ ከተሞች ውስጥ ነው ያለው። አሁን መስጊዶቹን አይታቸዋል ሲፈርሱ ዝም ብሎ ትናንሽ በዚህ በቆርቆሮ በየስርቻ ዝም ብሎ ሄዶ ተሰግዶበት የሚወጣ
አይደለም።
ወይንም ደግሞ ዝም ብሎ ሰዎች በፈቃደኝነት ቤታቸውን ይሰጣሉ ባል ነገር አለ። እንደሱ ዝም ብለ ኮንዶሚኒየምም ቢሆን ሰዎች እዛ አካባቢ መስገጃ አጥተው ተበታት ነው የሚሰግዱ ከሆነ ቅርብ መስጊድ ከሌለ ቤትንም ሰጥተ እዛ ይሰገዳል። እና ዝም ብሎ ስታየው መስጊድ ያለሆነ እንደሱ አይደለም። መስጊዶች ናቸው። መስጊድ ፖፐር በቃ ሚናሬቶች ያለው ምናምን እነዚህ ነው እንግዲህ አሁን ህገወጥ የሚለ። በመጀመሪያ ደረጃ ይሄንን የሚያክል ስትራክቸር ሲሰራ ነበረ። የሸገር ሲቲ እኮ ስሙ ሸገር ተባለ እንጂ የተለያዩ ከተማዎች ኖሮ በፊንፊኔ ዙሪያ ልዩ ዞን ያሉ ከተማዎች ነበረ። ትልልቅ ከንቲባዎች አሉበት እና ከንቲባዎቹ በጣም ትላልቅ መሬታቸው በጣም የሚፈለግ እና ውድ ስለሆነ ትልቅ ነው ከየመሬት አስተዳደር መዋቅራቸው የመሬት ልማትና አስተዳደር መዋቅራቸው በጣም ትልልቅ ነው። በጣም ቢዚ ነው። አላየውም ሊል አይችል አይተውታል። ስለዚህ ተስማምተዋል ማለት ነው ሲሰራ። ከዛ መስጊዱም ፕላን እንዲኖረው ይፈልጋል፣ ካርታ እንዲኖረው ይፈልጋል። ምን አይነት አለ የተለመደ አንዳንድ ጊዜ በመንግስት መስሪያ ቤቶች ውስጥ ብዙ ሀገር አለ የካስተመሪ ፕራክቲስ ልማደራዊ አሰራሮችም እንደ
የሚወሰድበት
ተቀበላቸውና ትኖርበት አለ። አዎ እንደሱ አይነት ፕራክቲስ አለ። በተለይ የማህበራዊ ልማቶች ሲሆኑ የጋራ ነገር የሆኑና የዓላማቸው ትርፍ ማግኘት ምናምን ያልሆነ ሲሆኑ በተለይ ይሰራሉ። ከዛ በኋላ ይጠየቅባቸዋል፣ ካርታ ይጠየቅባቸዋል። ለምሳሌ አዲስ አበባ ውስጥ ያሉ ቤተ ክርስቲያኖች፣ አዲስ አበባ ውስጥ ያሉ መስጊዶቹ ከተሰሩ ስንት ጊዜያቸው ነው? አብዛኞቹ እኮ ካርታ የወሰዱት አሁን ባለፉት 2-3 ዓመት እኮ። የተለመደ ፕራክቲስ አለ እና ይሄ አሳምሽን ይሄ የካስተመሪ ፕራክቲስ ልማዳዊ አሰራር ስላለ በዚህ መሰረት የተሰሩ ናቸው። አሁን ላፍርስ ህገወጥ ናቸው ብሎ ሲሄድ አማራጮች ነበሩ። በመጀመሪያ ደረጃ ማስተር ፕላኑን አይመለከትም ወይም አዲስ ማስተር ፕላን ስላመጣ መስጊድ እዚህ ጋር መሆን የለበትም ካለ የኦሮሚያም የጠቅላይ ምክር ቤት አለ የእስልምና ጉዳዮች፣ ከዛ መዋቅር አለው በየደረጃው የመንግስት መዋቅር ተከትሎ ነው አልዘረጋቡ ተወያይቶ ይሄኛው ፈርሶ ሌላ ቦታ ይሰራል። በቃ ጨዋ የህዝብ ጉዳዩ የሆነ መንግስት ይህን ነው ያደርገው። ማፍረሱ የአንድ የህዝብ ንቀት ነው። ሁለት የማይታወቅ ሌላ ስውር አላማ አለ። አሁን ብዙዎቹ ሰዎች ምን ሊሆን ይችላል ብለህ ስጠይቅ እንግዲህ አዲስ አበባ ዙሪያ ያለው አብዛኛው እዚህ ይሄ ሸዋ ውስጥ ቱለማ የሚባለው የኦሮሞ እንትን መጫም ጭምር ሙስሊም ብዙ የለውም። ዝም ብሎ በኋላ ኮንቨርትድ የሆነ ካልሆነ በስተቀር ዋቄ ፈታ እና ኦርቶዶክስ ክርስቲያን ፕሮቴስታንት ነው። ሙስሊሙ እዚህ አካባቢ ያለው ሙስሊም ከሌላ ክልል የመጣ ነው። በተለይ እዚህ ኦሮሚያ ዙሪያ ላይ በብዛት ያሉት ስልጤዎች ናቸው እና ቁጥራቸው መሬትም እየገዙም ከአርሶ አደርም እየተመሩም የተመራ ካርታ ያለውንም እየገዙ በብዛት ሰፍረዋል እና ይሄ ዴሞግራፊውን ቀይረውብናል ብለው ስለሚያስቡ እነሱንም ከዛ አካባቢ የማጽዳት እንደው ለቃሉ ይቅርታ የዘር ማጽዳት ነገርም ውስጡ ያለው ይመስላል። ዝም ብሎ መስጊዱ ሰራ እና ቅን መንግስት ለህዝብ ያሰበ መንግስት መፍትሄዎች ነበሩ። እዚህ ድረስ የሚደርስ ነገር አልነበረም በመጀመሪያ እሺ ይሁን። ከዛ በኋላ ወደ ተቃውሞነት ተቀየረ። ይህ ነገር ትልቅ ነገር ሆነ። ዓለም አቀፍ ሚዲያዎች ሁሉ ዘግበውታል። እንደውም አንድ እናንተ ሀገር ያለ አንድ የእስላሞች የእስልምና መፍትሄ ተሟጋች ትልቅ ነው፣ አንጋፋ ነው። እሱ ለባይደን ሁሉ ጫና ይደረግ እስከሚል ድረስ ዓለም አቀፍ አጀንዳ ሆነ፣ ተቃውሞች ተነሱ። አሁንም ቆም ብለህ ረብሻ ተነስቶ ሀገሪቷ ቀውስ ላይ ነች። በቀውስ ላይ ቀውስ ይጨምራል። ነገር አማራ ክልል ቀውስ ነው፣ ኦሮሚያ ውስጥ ቀውስ ነው፣ ሌሎችም ቦታዎች የድርቅ ቀውስ አለ። ምንም በቃ ዝም ብሎ እንደ ድሮ በሰላም ሰው የተለመደ የህይወቱ ሰርቶ መግባት፣ መዳር፣ ክርስትና ማንሳት፣ ልደት መደገዝ፣ እንደዚህ አይነት ህይወት የትም ቦታ አታየው። ትንሽ አዲስ አበባ ይሻላል። በዚህ ላይ ሌላ ቀውስ መጨመር ስለሆነ እዚህ ጋር ከደረሰን በኋላ ተቃውሞ ሲሆን እስኪ ወደ ተቃውሞ ከሚሄድና ቀውስ ከሚሆን በዚህ መንገድ እንፍታው። ይሄ ቅንነት ነው። መንግስት ደግሞ ይሄንን የማድረግ የህግም የሞራልም ግዴታ አለብን። ይህንን ያላደረገ እንደውም በጣም የሚገርም ረባሹ የሙስሊሞች የተበደሉትና ቀን ጥያቄ ያላቸው ሙስሊሞች ሳይሆኑ አዋኪው ራሱ መንግስት ነው። በተለይ ባለፈውን ሳምንት ብዙም አልተከታተል ነው ከጀምሮ የአሁኑ ግን መንግስት መሆኑን ነው የምታውቀው። ገና ሐሙስ ዕለት ምን ተፈጠረ ነው የምትለው እኮ ነገ አንዋር መስጊድ አካባቢ ያሉ ሰዎች በሙሉ ይዘጋሉ አለ። ለምንድን ነው የሚዘጉ? እንግዲህ የአዲስ አበባ መጅሊስም የሀገሪቱም መጅሊስም ጥያቄያችንን በሰላማዊ መንገድ እናቀርባለን እየሄድንበት ነው፣ ምጥቅ ቦታ ሊገኝበት የሚችልበት ነገር ላይ እየተወያየን ስለሆነ ተቃውሞ ማሰማት አያስፈልግም፣ ሰግዳችሁ ሂዱ ብሏል። ሙስሊሙ ይሰማል ተብሎ ነው የሚታመነው። መንግስት ግን ረብሻ ይነሳል ብሎ የተነሳው መጀመሪያው ነው እና ሱቆቹን አዘግቷል። ማአት ኃይል ነው መቼም፣ ቡራቡሬ ነው። ብዙ ነው የምታየው፣ ብዙ አይነት ልብስ ነው ዩኒፎርም ነው ያለው። የአዲስ አበባ ፖሊስ ምድር ላይ ይዘዋለ፣ ቦታ ቦታ ይዘዋል፣ ፎቅ ላይ ተሰቅለዋል፣ ኮርነሮችን ይዘዋል። እንዳለ መስጊዱ አካባቢ ሳይሆን ዙሪያውን ነው የተቆጣጠሩት። ይሄ ተደርጎ አላውቅም። ከዛ ስግደት ተገባ እንግዲህ ሰዎቹ ሲነግሩን፣ ምንም ነገር የለም። ከዛም ተሰግዶ ገና ተሰግዶ ሳያልቅ መተኮስ ነው የተጀመረው። ተቃውሞ ሙስሊሞች የሚያሰሙት ይታወቃል። ረጅም ጊዜ ከሁለት ሶስት ጀምሮ እኮ ሙስሊሞች ተቃውሞ
በጣም
ሰላታቸውን በጣም ነው የሚያከብሩት። ሰላታቸውን እንደጨረሱ ከዛ በኋላ በጣም በሰላማዊ መንገድ ነው ተቃውሟቸውን የሚያሰሙት። ወረቀቶች ነው የሚይዙት፣ ድምጻቸውን ያሰማሉ እንጂ ድንጋይ ምናምን የማያወረቡ። አሁን ገና ሰላቱ ሳያልቅ መተኮስ ጀምረዋል። እንግዲህ አስቀድመውኑ ሱቅ ማዘጋታቸው፣ ቦታ ቦታ ይዘው መቀመጣቸው፣ ሰላቱ ሳያልቅ መተኮሳቸው ይህንን ነው ያሳየው። ከረባሹ ሙስሊሙ ጥያቄ ያለው ሙስሊም ሳይሆን መንግስቱ ሌላ ከፍ ብሎ ያለው የልማት ወዳ ተክልተራ ያለው በእኔ መስጊድ የሚባለው በሰላም ነው ሰግዶ የወጡት። የአንዋር መስጊዱም በአብዛኛው እንደሱ ሊሆን ይችል ነበር። ተቃውሞ ቢሰማም ከዛ አሰምተው ነው ወደ ቤት የሚሄዱ። እነዛ በሰላም ሰግደው ነው የወጡት። ሲወጡ እዚህ አንዋር መስጊድ ተረብሿል፣ ቅርብ ነው ታውቀዋለህ። እና የቆሰለ የወደቀ መውጫ አጥቶ አምቡላንስ መግባት ተከልክሎ፣ ከዛ የድረሱልን ሀዛን አለ። እሱ ሲጠራ ተበትኖ የነበረው ሰው ወደዚህ መምጣት ጀመረ። ወደ ምክንያቱም ድረሱልን ስለሆነ የትኛውም ኦርቶዶክስን ብትሆን
ደውል ከተደወለ
አደጋ በካለበት ሮጠ ነው ምትሄ ያለ ነገር ነው። ወደዚህ ሲመጡ እንግዲህ በዛ በአቡነ ጴጥሮስ ሐውልትም በሌሎችም በኩል አድርጎ ደግሞ ይዝና ከእነሱ ጋር ደግሞ ልቡ ልቡ ውስጥ ይገባል። በአጠቃላይ ይሄንን ውከት የቀሰቀሰው መንግስት ነው። በዚህ ላይ ተቃውሞ እኮ መብት ነው። ተቃውሞ ማሰማት በሰላማዊ መንገድ ድንጋይ ሳትወረውር፣ ንብረት ሳታበር፣ የጸጥታ ኃይልን ሳትተነኩስ ተቃውሞ ማሰማት መብት ነው። ይህንን እንኳን ነው ኮንሲደር ያላደረገው። በጣም የሚገርመው በጣም እንደዛ እንደ ጭራቅ የሚኮንነው በኢህአዴግ ጊዜ እንግዲህ ከ2003 እስከ 2010 ኢህአዴግ ተወገደ እስከሚልበት ጊዜ ድረስ ሙስሊሞች ተቃውሞ ሲያሰሙ ነበር። የዚህ አይነት ነገር ግን ተደርጎ አያውቅም። የሚገርመው በየሳምንቱ አርብ አንድ መስጊድ ሳይሆን ሁሉም መስጊድ፣ አዲስ አበባ ብቻ ሳይሆን በየክልሉ ያሉ መስጊዶች ተቃውሞ ድምፅ ይሰማል። የተቃውሞ ድምፅ ለምን አሰማችሁ ተብሎ አያውቅም። ኦፍኮርስ ከዛ በኋላ ሰዎች ሊታሰሩ ይችላሉ። ትልቅ ግርግር የሚፈጠረውና በብዛት ሰዎች የሚታሰሩት የሚመቱም የሚኖሩት የኢድ ሰላት ሲሆንና ከኢድ ሰላት ውጪ ከተማ ወደ ውከትነት ሲለወጥ እንጂ መስጊድ ውስጥ የሚሰማ ተቃውሞ ላይ አንድም ቀን ተቃውሞ አታሰሙም ተብሎ ተተኩሶም ሰው ሞቶ ማያውቅም። እነዚህ ግን
እሱን ነው
ገና ተቃውሞ ሁለተኛ ዙር ላይ ሰው ሊጨርሱ ይመስላል። ከቀጠለ ሰው ይጨርሳሉ ደግሞ እቺን ታክል የሚደነግጡ አይደሉ።
አይ ድንጋጤ እንኳን የለም።
ባላሰብነው መንገድ አፈተለከም በሚሉ ባላሰብነው መንገድ ሄደብን መለስ እንበል የሚሉ ማይደሉ
አይደሉ።
ኢግኖራንስ ምን ይሁን አይገባኝም። እና በአጠቃላይ የእስልምና ጉዳዩን ስናየው ይሄንን
እዛው ላይ ያለህ ይሄ እንግዲህ እዚህ ሁሉ ዋናው መነሻው እንግዲህ የቤት መፍረስ ተከትሎ የመጡ ነገሮች ናቸው። የሰብአዊ መብት ኮሚሽኑ 111,000 ቤቶች ፈርሰዋል ይላል። እንደው በሶስት ብታባዛው 300,000 ሰው ተበትኗል። 300,000 ሰው መበተን ብቻ አይደለም እናቶች ወይንም ቤተሰቦች አዋቂዎቹ ማነው ለምን ብሎ ለመነቀድ በጣም የሚያሳዝኑ ለጭካኔ የትኛው የተሞላባቸው እንደሆነ የሚያሳየው ምንድነው ለሊት በተኙበት ነው የሚያፈርሱባቸው። ቀን አይደለም አሁን ያለው ነገር ቀን አይደለም ለሊት ነው። ሊነጋጋ ሲል 11 ሰዓት ጠዋት 10 ሰዓት 11 ሰዓት ጠዋት በቃ ምንም እንትን በሌለበት ሰዓት ነው እንትን የሚያረጉትና ልጆቹን እቃቸውና በልጆቹና በቤታቸውና በቃቸው መሃል ቤተሰቦች ሲጉራሉ ልጆች በጅብ የተበሉባቸው ቤተሰቦችም አዳምጫለሁኝ በተለያዩ ሬዲዮ ፕሮግራሞች ላይና አሁን ላልከው እነዚህ ጭካኔ ብቻ ሳይሆን ጥላቻም አብሮት ያዘና ንቀት በቃ ምን ይሆናል በቃ በቃ ለጊዜው ጮኸው ይሄዳሉ እንጂ እነዚህ ሰዎች ምንም ማያረጉብኝ የሚልም አለ። አን በሌላ መከል ደግሞ ፈሪ ጨካኝ ነው የሚባል ነገር የፈሪ ዱላ የሚባል ነገር አለ አይደለም። ንፋስ በነፈሰ አው የንፋስ
በነፈሰ
አው እና ከዛ ቋያ አንስተው የሚያደርጓቸው ነገሮች አሉና ይሄ በጣም ሃይማኖቶችን የሃይማኖት ነገሮችን ያው በቀደም ባለፈው ሳምንት ያነበብኩት አለ ሁለቱን ሃይማኖቶች በቁጥር ስር ከተደረገ ድረስ የሚባለው ነገርና እንደፈለገኝ አረጋቸዋል የሚል ነገር ነው። መጨረሻው ምንድን ነው? የዚህኛው አሁን እንግዲህ እስልምናው ሃይማኖት ለጊዜው
መንግስት አንድ የተማመነው ነገር መከፋፈል ያቀበታል።
አዎ በጣም
ኦሮሚያ ውስጥ ያለው ስሜ የኦሮሙማ ስለሆነ ገዩ አመለካከት እና የነጠረ ኦሮሞ ክልሉን ካለምንም ተቀናቃኝ የሚያስተዳድርበት ሁኔታ የመፍጠር ፍላጎት ስለሆነ ያለው ኦሮሚያ ውስጥ ሌሎች ብሔሮች ለማጽዳት የሚደረግ ነገር በሙሉ በመንግስት በህዝቡ ድጋፍ አለው የሚል እምነት ስላለ ክልል ውስጥ በማደርገው ነገር የኦሮሞ ህዝብ ካልተቃወመኝ ሌላው ቢንጫጫ ከምንጫጫ ሳያልፍም የሚል ነገር ነው ያለው። ይሄ ግን ትክክል አይመስለኝም። የተሳሳተ እይታ ያለ ነው ይመስለኝ። አንደኛ ነገር እስልምና ሃይማኖት የተለየ እንትን አለው። ሙስሊም ከሆንክ አለም ላይ በሙሉ ሙስሊሞች ወንድማማቾች ናቸው። ብሔሬ ስለሆነ ኦሮሚያ ውስጥ ሃይማኖትን እስልምናን ፕራክቲስ ማድረግ አትችልም የሚለው የኦሮሞ ሙስሊም ይወደዋል ብዬ አልገምትም። ከዚህ በተጨማሪ ሌላውም ሃይማኖት ነገ ደግሞ
በእኔ ላይ
የሆነ ነገር እኔ ላይ ላይመጣበት የሚችል ምንም ምክንያት የለም ስለሚል ሌሎቹም አየ እየተናደው መርህ ነው እና የማይሆንበት ምንም ምክንያት የለምና ለመንግስት እሱ እነሱ እንደሚያስቡት ቀላል የሚሆን አይመስለኝም። እና ሌሎ ከሌሎቹም ቀውሶች ጋር ተዳምሮ ይሄ ተቃውሞ መንግስት አሁን እኮ አለ የምንለው እኮ ነገር አይደለም። እኔ ታውቃለህ መንግስት ነፍሱ ቶሎ
ያወጣል።
የድመት ነፍስ እንደሚባለው ነፍሱ ቶሎ ያወጣል እንጂ እኮ ኦልሬዲ ሞቷል። መንግስት መገለጫው ማስተዳደር አይደለ? በሁሉም የሀገሪቱ አካባቢዎች መዋቅሮቹ ፋንክሽን እያደረጉ ግብር እየሰበሰበ ሰላምና ጸጥታ እያስከበረ እስከ ዳር ድንበር ድረስ እያስተዳድርበት ነው። የለም ዳር ድንበሩ ማንም ነው የሚገባበት የሚወጣበት፣ ማንም ነው ማንንም አግቶ ብር የሚቀበልበት የሚዘርፍበት። ታጣቂ ኃይሎች በሁሉም የሀገሪቱ አካባቢዎች ነው የሚተረማመሱት። የውጭ ኃይል ገብቶ የፈለገውን ይገላል። የፈለገው አካባቢ ተነስቶ ይሄ መሬቴ ነው ብሎ ይይዝና እውቅና ያልተሰጠው መዋቅር ዘርግቶ ያስተዳድራል? የለም፣ በቃ መንግስት የለም። ግን ዝም ብሎ ሶሻል ሚዲያ ላይ አብይ የሚወጣና ትዊተር ላይ በስንዴ ካለም አንደኛ ሆነን ምናምን ብሎ ይቸከችካል። ከዛ ይወጣና ንግግር ያደርጋል። በቃ በለ ፓርክ ገንብተን ኢትዮጵያ ኋላና ፊቱን አገናኝተን ካለም አንደኛ ያለ ነው ዝም ብሎ በቃ ይችነች ያለው በመሰረቱ መንግስት የለም። እና ይችኑ የቀረችውን እንደዚህ የሚልባትንም እድሜውን ከማሳጠር ያለፈ የትም አያደርሰው። መፍትሄ መስጠት አለበት። ግን እስከዛሬ ድረስ ከህዝብ ለሚነሱ ጥያቄዎች መፍትሄ ሲሰጥ ስላልታየ መፍትሄ መስጠት ግዴታው መሆኑንም ስለማያውቅ እንዴት አድርጎ መፍትሄ እንደሚሰጥ እርስ በርሳቸውም ስለማይናቁ
የሚሆን
ራሱ ብልጽግና ውስጥ ያለ አይ ደንዳ ለብቻ ነው፣ አንጋሳ ኢብራሂም ለብቻ ነው፣ ሽመልስ ለብቻ ነው፣ አብይ ለብቻ ነው፣ አዳነች ምኑንም አታውቀውም። እና ማሰጠምም ቢፈልጉ የተወሰነው አካል እንኳን ቢፈልግ ሌላ አካል ስለማይፈልግ አስቸጋሪ ነገር ሊፈጠርባቸው ይችላል። ያሞኔ በጣም እያጣጣረ ወደ ሞት ነው የሚሄደው። ግን ይሄ እያጣጣረ ወደ ሞት መሄዱ የኢትዮጵያ አገሪቱንም ህዝቡንም ወደ አደጋ እያጋለጠ እንደው እግዚአብሔር በረከት ጥበብ ይጠብቃት እንጂ ሀገሪቱም እንዳስፈርስ ሁሉ ያረጋኛለን።
ከዚህ ምን እንትን አፈሩን አፈርና ድንጋዩን ያለየን እኮ ፈርሰናል። ምን ድንጋይና አፈሩን ብቻ ነው ያለየናት እንጂ አገር እንደ አገርማ ያለንበት የለም። ያው እንግዲህ እንደ ልማዱ የተወሰኑ ሰዎችን ይሰበስብና ተረትና ምሳሌ ጠቅሶ የሚፈልገውን መናገር ይጀምራል። ከሰሞኑ እሱን ነው የምንሰማው። አማራ ክልል ብዙ ነገሮች እየተሰሙ ነው። ዘመነ ካሴ ትላንትና በነጻ ፍርድ ቤት በነጻ እንዲወጣ አዟል። እስካሁን ድረስ አሁን ዛሬ ድረስ አልወጣም፣ ግን ትንሽ ግርግሮች ሊኖሩ ይችላል ባህር ዳር አካባቢ። ከዛ እንግዲህ እሱ ወደ ስድስት ወር ወደ አመት የሆን ስድስት ወር አለፈ አይደለም ከታሰረ። እሱ አለ በገላን ታስረው የነበሩ የአማራ ተወላጆች የተፈጸመ የማሰቃየት ድርጊት አዲስ ነገር አለ። በምስራቅ ጎጃም ደብረ ኤልያስ ስላሴ ይሄ እዚህ ላይ ይልቅ በጣም አደጋ ያለበት ነገር እና እዛም ሆኖ በጣም በሚገርም ሁኔታ ትላንትና ሳዳምጥ የገዳሙ አካባቢ ያሉ ሰዎች ቤተ ክርስቲያኑ አይደለም የተመታው ግን በቤተክርስቲያን ቅጥር ግቢ ውስጥ ያሉ ቤቶች ናቸው ይላል። ሲጀመር ቤተክርስቲያን ቅጥር ግቢ ውስጥ ማን ነው ተኩስ እንትን እንዲያደርግ? መንግስት ምን ብሎ ነው የሚተኩሰው? መተኮስም አሁን ልክ ትላንትና መስጊዱ ላይ የተደረገው አይነት ነገር ነው እዛም የተደረገው። ግን ከዛ ባሻገር ግን ሌላ አዲስ ነገር ሰምቻለሁኝ። የዓለም ብርሃን የሚባል ትምህርት ያላቸው ኦርቶዶክሶች አይደሉም በነገራችን ላይ የምንም ሃይማኖት ተከታይ እንደሆኑ አይታወቁም። የታጠቁ ናቸው እና የዓለም ብርሃን ተብለው እንትን የሚያደርጉ እንደፈለጋቸው በፈለጋቸው ጊዜ የሚገቡ የሚወጡ ከትነ ትጥቃቸው የተቀመጡ አሉ፣ ተደብቀው እዛ ገዳም አካባቢ አሉ። መንግስት እንደሚለው ፋኖ ተደብቆ መሳሪያ ስልጠና ጀምሯል የሚባለው ነገር እንኳን ትክክል አይደለም። ይሄን ለማረጋገጥ ሞክር ያለውኝ እንዲሁም የአብይ ቅርበት ያላቸው ሰዎች ትላንትና ያወጡትንም ኢንተርቪው አይቻለሁኝ። እና ከዛ ስትመለከተው የፋኖ አይደለም ግን በፋኖ ስም ተደርጎ የተደረጉ ነገሮች አሉ። ዛሬም ተማረኩ ተያዙ የተባሉ ሰዎች አሉ፣ እነሱ አይደሉም። ሌላ ልክ ይሄ ከሸኔ ማን በፈቃዱ ማን ነበረ ባለፈው ሳምንት ከሸኔ አዲሳ እንደሱ ያሉ ሰዎች ግን ከመንግስት ከቁጥጥር ውጭ እኔ ስምምነት አለ ባይ ነኝ። እኔ ስመለከተው አንድ አይነት መንግስት የሚያውቀው ነገር አለ። ምክንያቱም የዛ አካባቢ ሰዎች ለመንግስት ተናግረን ምንም መልስ አልሰጡንም፣ እያዩን ዝም ብሎ ያልፋሉ ይሄዳሉን የሚሉ እና ይህን ስትመለከተው የራሱም ነገሮች ሊኖሩ ይችላሉ የሚል ግምት አለ። እሱን ትይዝና እነዚህ አይነት ሂደቶች አሁን በዚህ በደብረ ኤልያስ እየተፈጸመ ያለው ጎጃም አካባቢ ያለው የገበሬዎች ማዳበሪያ አጥተው
ሞፈራቸው ይዘው ቋንጭ ወፈራቸው
ይስማል
ይስማል
ሃሎ
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 አድማጮች ከይቅርታ ጋራ ትንሽ የስልክ ችግር መጥቶ ነው። አሽን ይስማል አሽናፊውን?
አይሰማኝም።
አዎ ሐሳቤን እንትን አደረገብኝ። ምን ላይ እንደነበርኩኝም እንትን ያደርጋል አንዳንድ ጊዜ። የመንግስት እርምጃ በዚህ በደብረ ኤልያስ የተከሰቱ ክስተቶችን ተመስሉን ይያል ነበርና በአጠቃላይ በጥቅሉ ግን ገበሬዎች የዘርህል ማዳበሪያ የለንም በማለት መፈርና ቀንበራቸውን ይዘው ባህር ዳር ላይ ሰልፍ አድርገዋል። ጅራፍ ያስጮሁ ስከትላንትና ጊዜ ድረስ ምንም ነገር እንዳላገኙ እየተነገረ ነው ያለው። ይሄ ዛሬ ብቻ ሳይሆን እንትኑ ያለው ችግሩ ያለው
ባለፈው
በጦርነት ጊዜም ተብሎ በዛ ምክንያት እየተሰጣን ነበር የሚልም የራሳቸው ሁኔታ አለ የሚያስቀምጡት ነገር አለ። አድማጮች ከይቅርታ ጋር ድምፁ ይደጋገማል ብላችኋል። እንግዲህ አሁን የተስተካከለ ይመስለኛል እና በተቻለ ለማስተካከል ሞክራለሁኝ። እዚህ ከይቅርታ ጋር ቴክስት እያደረጉልኝ ስለሆነ ነው። እሺ። እና ይህን ነገር ተመልከተውና አሁን የዚህም የዓለም ብርሃን የሚባል አንድ ሌላ አስተምሮ ምናልባት አንታልስ እኔም ትላንትና የሰማሁትና እንዴት እንደሆነም አላውቅም፣ ግን ለማንኛቸውም ከዛ ሲንጀምር እዚህ አማራ ክልሉ በጣም
ሰፊ ነው። እንግዲህ ያነሳ
ነው። አጠራ አድርገው ሰዓታችን ነው በጣም
አጠራ እናድርገው። አሁን በሚቀጥለው ሳምንት ሰፋ አድርገን
ያው እሺ።
የዘመነ ካሴ ፍርድ በጭም ጥሩ ነው። ምንም መክሰስ አልቻለም ፖሊስ። ይሄ ነው የሚባል ክስ ሊያስመሰርትበት የሚችል ነገር አልቀረበም። ይህን ያህል ጊዜ ክስ መመስረት የሚችል ጭብጥ ሳይኖራቸው ነው የያዙ። ስለዚህ ፍርድ ቤቱ መልቀቁ ተገቢ ነው። ትልቁ ነገር ያለው ፍርድ ቤት የሀገር ፍርድ ቤት ነጻነት የለውም። በስልክ እየተደወለ ነው ውሳኔ የሚሰጠው። አሁን የፍርድ ቤት ነጻነት የፍርድ ቤት ነጻ መሆኑ የሚታይበት ሁኔታ ነው ያለው። ይሄ እንግዲህ አሁን ክልል ውስጥ ካለው የህዝብ ስሜት እና መንግስት ላይ ካለው ተቃውሞ በመነሳት ፍርድ ቤቱ መንግስትን የመፍራትና በመንግስት የመታዘዝ ነገርን ላላ አድርጎ ጉልበት አግኝቶ ሞራል አግኝቶ የወሰነው ሊሆን ይችላል። ኦሮሚያ ውስጥ የዚህ አይነት ነገሮች ከዚህ ታይተዋል። ግን እነዚያ የተባሉ ሰዎች ከሁለት ዓመት በላይ ሳይፈቱ ነው የቆዩትና ያም ሆነ ይህ ፍርድ ቤት አይፈታም። ፍርድ ቤት ውሳኔ ነው የሚሰጠው። ፈቺዎቹ ሌላ አካላት ናቸው። ላይፈቱ ይችላሉ። በፖለቲካ ውሳኔ ሊያስቀምጡ ይችላሉ። ወደ ሌላ ፍርድ ቤት ሊወስዱ ይችላሉ። ወይም ደግሞ እንደ አዲስ ሌላ ክስ ሊመሰርቱ ይችላሉ። እንግዲህ ዛሬ አልተፈታም፣ ነገም ላይፈታ ይችላል። አሁን ሰበብ ሊያቀርቡ ይችላሉ። ዛሬ የመንግስት ስራ ስለሌለ የዚህ የቢሮክራሲኛ ሲፈታ ያለው ቢሮክራሲ ሊከናወን ስለማይችል ነው የሚል ነገር ሊያደርጉ ይችላሉ። ይታወቃል፣ እኛ ሀገር አርብ እስር ቤት ከገባ ሰኞ ነው የምትወጣው እና አንዳንዴ ሊጎዱ ሲፈልጉ ሰዎች ምንም ሳታጠፋ አርባ አስገባው ይባላል። አርባ ያስገባው እና ሰኞ ጠዋት ይለቋል። እንደዛም ሊሆን ይችላል፣ ግን ከልምድ በፖለቲካ ውሳኔ እንዳይፈጠር ያደርጉ ይችላሉ። ተቃውሞ ግን ሊፈሩት ይችላሉ። ስለዚህ ሌላ ክስ ሊመሰርቱ ይችላሉ። ሌላ በጣም ዘግናኝ ነገር የአብይ መንግስት መጥቶ ድሮ ሲደረግ የነበረ ጥፍር ነቀላ ምን ያላለው ነገር የለንም። አሁን ግን እኔ በቀደም ተጠራጠርኩሉ ስለመቼ ነው የሚያወሩት። የድሮ ማዕከል ላይ ነበር የሰማሁት። የድሮ ጥፍራቸው ተነቅሎ ደማቸው የአእምሯቸው ስተው ምናምን ሲባል ለሙያ የሰለችንን የድሮ ሊያወሩ ነው ብዬ ነበር። አዲስ አዲስ አጀንዳ እያለ እሱን ሊያወሩ ነው ብዬ ነበር። ለካ ሲያሁን ነው። ትንሽ ዘግናኝ ነው። ሁሉም ሰው ስለሰማው ብዙ መሄድ አልፈልግም። በፊት እንግዲህ ምንድነው ጀሪካን ምንድነው ተንጠለጠለ ነበር፣
ሃይላንድ
ተንጠለጠለ ነበር፣
ሃይላንድ
ዝም ብዬ ሳየው ግን እነዚህ በርቤ ለመንጠለጥሉ በምንም ምክንያት የለም። ሰዎቹ በጣም ጨካኞች ናቸው። በዚሁ ሊያጠቃለው እና ግን ትልቁ አዲስ ነገር የሰብአዊ መብት ኮሚሽኑ ትንሽ ድፍረት እያገኛል።
በጣም
እነዚህን እስረኞች ካላየሁ የሚል ጥያቄ አንስቷል። መንግስት ግን እስካሁን አልፈቀደለትም። የት ድረስ እንደሚገፋበት ምናልባት ሌሎች ዓለም አቀፍ የሰብአዊ መብት ተሟጋቾችም ጉዳዩ እንዲደርሳቸው ማድረግ ያስፈልጋል። የሰብአዊ መብት ጥሰት በጣም አስፈሪና ዘግናኙ ነገር ነው። በደርግም አልፈናል። ባለፈውም በኢህአዴግም ጊዜ የዚህ አይነት ነገሮች ይፈጸሙ እንደነበረ ታይቷል። ዝም ብሎ ኢትዮጵያ ውስጥ እንደዚህ አይነት ነገር ዘላለም መቀጠል የለበትም እና በጣም ርብርብ መደረግ አለበት። እንግዲህ የገዳሙን ነገር መሳሪያ ሲኮስ ነበር ወደ ገዳሙ ላይ። እኔ በጣም የሚገርመኝ 17 ዓመት ጦርነት ተካሂዷል በኢህአዴግ ጊዜ በደርግ ጊዜ
ያው
ምንም በየትኛውም መስጊድ ወይም ቤተ ክርስቲያን ላይ ጥቃት ተሰንዝሮ አያውቅም። ደርግም ኢህአዴጎችም አክብረው ነው ቤተ ክርስቲያን እና እንግዲህ ትግራይ ውስጥ እና አማራ ክልል ውስጥ ያሉትን አብያተ ክርስቲያናት ብዛት ታውቃለህ። የትግራይና የአማራ ድልድይ የለውም፣ ግን በጣም የሚያስገርሙ ውብ ህንፃዎች ያሉት ቤተክርስቲያን ነው ያሉ እና ሀብቱን በሙሉ ቤተክርስቲያን በመስራት ነው የሚጨረሰው። የአማራና የትግራይ ዜዳ የው እንደሆን ቤተክርስቲያን
አይቻለሁ።
ኮርስ መጥፎ አይደለም እና ግን አንድም ቤተክርስቲያን በዛ ጦርነት ፈረሰ ሲባል አልሰማንም፣ ተተኮሰበት ሲባል አልሰማንም። አሁን ግን ቤተክርስቲያን ላይ መተኮስ ተጀምሯል እና በጣም አንድ እንደው ህዝቡ ያላስተዋለውም ነገር በተለይ በዚህ በአማራ አክቲቪስቶች ፖለቲከኞችን በኩል አንድ ላስታውሳቸው የምፈልገው ነገር ትግራይ ውስጥ ቤተ ክርስቲያኖች ተመቱ፣ መስጊድ ተመታ የተባለ ጊዜ በችግር አላዩትም ነበር። መርህ መናዱ ማስታወስ ነበረባቸው። አንድ መንግስት ቤተ ክርስቲያን ላይ ተኮሰ ማለት ቤተ ክርስቲያን የትግራይ የሚሆን የአማራ የኦሮሞ የሚሆን የማን ቤተ ክርስቲያን ነው። ቅዱስ ቦታ ነው፣ ታቦት አለ ውስጥ፣ ህዝብ የሚያከብረው ነው። አይ ቤተ ክርስቲያንማ መነካት የለበትም ማለት ነበረበት። ከታ ውስጥ ሲገደሉ ይህን ማውገዝ ነበረበት፣ አላወገዙ። ስለዚህ መንግስት እንደ እንትን የወሰደው ዝም ብሎ ሌላ ነገር እንደ መምጣት ዝም ብሎ ዛፍ ላይ እንደ መተኮስ ወር ካምፕ እንደ መምታት አድርጎ ነው የወሰደው እና እንደ መርህ ነበር መያዝ ያለበት። የእምነት ተቋማት መነካት የለባቸውም የሚለውን ነገር የአማራ ህዝብ መያዝ ነበረበት። አሁን እሱ ላይ ነው የመጣው። ያኔ ሳይቃወሙ አሁን ሲቃወሙ የተፈጠረው ፈቃሮ
በጣም እንትን ያደርጋል።
አዎ እና እንደ መርህ ነበረ መከተል የነበረባቸው። ያኔ ቢቃወሙስ ኖሮ አሁን ልካስ የኢትዮጵያ ህዝብ የእምነት ተቋሞቹ ሲነኩበት አክብሮ ስላለው ቀል አያውቅም በሱ ላይ የሚል ነገር ውስጥ ይፈት ነበር። አሁን ግን እዛ ጋር ሲደበድብ ስለነበረ ይሄም ያው ነው፣ በቃ ደበደቡ እና በጣም ጥንቃቄ ያስፈልገዋል። ለወደፊትም ቢሆን በፕሪንስፕል መሆን አለበት አቋም ስኒ የምንጠላው እግዚአብሔር የምንጠላው ቤተክርስቲያን የምንጠላው ህዝብ የሚያመልክበት ቤተክርስቲያን እርኩስ፣ ሌላው የምንወደው ህዝብ የሚያመልክበት ቅዱስ አይደለም። ቤተክርስቲያን ቤተክርስቲያን ነው እና ያን ጊዜ ፈቀዳችሁለት፣ አሁን በተኮሰበት
ምንም እንትን የለውም።
በኢትዮጵያ ታሪክ ውስጥ እኔ አላውቅም፣ እንግዲህ በታሪክ እንደምናየው በአህመድ ክራኝ ጦርነት ጊዜ ካልሆነ በስተቀር ቤተክርስቲያናት
ያው
የትኛውም ቦታ ተነክተው አያውቁም። ይሄንን ነው የታዘብኩት። ሌላ እንግዲህ በእስክንድር ነጋ የሚመራው የአማራ ህዝባዊ ኃይል በአማራ ክልል እንቅስቃሴ ጀምሯል። በዚህ ሳምንት በምስራቅ አማራ በምስራቅ ጎጃም ጥሪዎች አድርጎ ነበር፣ የመንገድ መዝጋት የአድማ እንዲደረግ ሙሉ በሙሉ ባይቻለም ግን የጸጥታ አስከባሪ የህዝቡን ቁጥር የሚያክል ነበር የተሰገሰገው። አስቸጋሪ ነበረ። ያም ሆነ ግን በደብረ ማርቆስ በደንበጫ ፍኖተ ሰላምና ቡሬ አካባቢ ተወሰነ ደረጃ ይሄ ነገር ተደርጓል። አሁን እንዲቆም አዟል መሰለኝ። ግን
ጨርሰናል ብሏል።
እና ሌላ ትልቁ ነገር ግን የታዘብኩት ነገር ፋኖ በጣም የተበታተነ ኃይል ነው አማራ ክልል።
አዎ
ለምሳሌ ኦሮሚያ ውስጥ የሚንቀሳቀሰው ኦላ ዝም ብሎ በየሰፈሩም የተበታተነ በራሱም የሚንቀሳቀስ ቢኖርም አንድ ኦላ የሚባል ለድርድር ሊቀርብ የሚችል አካል አለ። አማራ ውስጥ ግን ፋኖ እዛም እዚህም ተጠቅቶ ይዞ ይንቀሳቀሳል እንጂ ድርድር እንኳን ቢባል የትኛው ጋር ነው የሚደራደረው የሚለው ነገር አይታወቅም። የተበታተነ ነገር ነበር። አሁን ግን ወደ አንድ የመምጣት ነገር ይታያል። ራሱ አመሰራረቱም ያን ጊዜ ከወያኔ ጋር ለመታገል እንጂ ሌላ የአማራን ህዝብ የፖለቲካ ጥያቄ ይዞ ስለነበረ ግልጽ ጥያቄው ራሱ ምን እንደሆነም አይታወቅም። አሁን ግን የመሰባሰብ ነገር ይታያል። በተለይ የአማራ ህዝባዊ ግንባር ከተቋቋመ በኋላ የሸዋውም ሌሎቹም ድጋፋቸውን እየገለጹለት ነው። እሱም የእስክንድርም ኃይል ሌላ ቦታ ለሚንቀሳቀሱት ለሚደራጁት ድጋፉን እየገለጸ ነው። የመሰባሰብ ነገር ይታያል። ከተሰባሰበና ፋኖ አንድ ተመሳሳይ ጥያቄ ተመሳሳይ የፖለቲካ አጀንዳ ካለው ለመንግስት ከመሳሪያው ውጊያ በላይ በጣም ከባዱና አስፈሪ ነው የሚሆነው። ምክንያቱም የተደራዳሪ አቅም ሆኖ ነው የሚወጣው። ድርድሩ በጣም አስቸጋሪ ነው የሚሆነው። አማራ ውስጥ እንደዚህ አንድ ሊደራደር የሚችል ኃይል ከወጣ ምን አይነት የፖለቲካ ጥያቄ ነው ይዞ ሊነሳ የሚችለው የሚለው ሰፊ አጀንዳ ስለሆነ አሁን አላነሳውም። ግን ከፖለቲካው ከጠመንጃው የበለጠ በጣም ቻሌንጂንግ ኃይል
የሚመጣ
መሆኑን የሚያሳይ ነገር አለ። እነዚህ ነገሮች በሙሉ በቃ ይሄ መንግስት ስሩ እየተናደበት መሆኑን ነው የሚያሳየው። ሌላ የዚህ የማዳበሪያው ነገር ትልቁ ነገር አሳደሩ በጣም ነው የሚያሳዝነው። የአሳደርን ሻይነት ጨዋነት ታጋለ
በጣም
ሰላማዊ ሰልፍ ማድረግ ለተቃውሞ ከተማ ወተ ጎዳና ይዘ መሄድ ማለት ምናምን የከተሜነት ነው። የዚህ አይነት ተቃውሞ አርሶ አደሮች ጋር የተለየ የኢትዮጵያ አርሶ አደር ጋር የለም። ፖስ ያምሳል አርሶ አደር ይሸፍታል።
በጣም
ግን ዲሞንስትሬሽን አያወጣም። አሁን ግን የመጨረሻ የተጨነቁ መሆናቸውና በፍጹም ከዚህ በፊት አርገውት የማያውቁትን ነገር እያደረጉ መሆናቸው ነው የምታየው። በጣም ተጨንቀዋል። ማዳበሪያ ለም ብለዋል። ባለፉት 20 ዓመታት ገደማ የሚሰጠውን አውትፑትን አይተውታል። ምርጥ ዘር ይፈልጋሉ፣ ኬሚካሎች ይፈልጋሉ። ካለዚህ ማምረት አስቸጋሪ ነው። ቤተሰቡን ማስተዳደር የማይችልበት ሁኔታ ነው የሚፈጠርበት። ቢአይቢአይ ደረስኩልህ ልሰጠ ነው የሚለው የለም። የለመደው ነገር ነው የቀረበት። ስለዚህ ወጣ። የሚገርመው ሲወጣ አንድ ሰው እንኳን እስኪ ችግር ምንድን ነው ብሎ ሰብስቦ
የጠየቀው
ይሰጣለሁ እንኳን ብሎ እንደውም ሽሽት ላይ ናቸው ነው የሚባለው። ምንድን ነው እሱ ወይ የለንም፣ ስለዚህ ኮምፖስቱንም ምናምኑንም አድርግ፣ ወይም በዚህ አመት ማዳበሪያ ስለማይመጣ ኮምፖስቱንም ምናምኑንም ተጠቀሙ፣ ባህላዊ የአረም መከላከያን ተጠቀሙ። ምክም በአንድ ነገር መፍትሄ ማበጀት እኮ በጦርነቱ ምክንያት ሀብት ስላጣን ብሎም አንድ ነገር ነው። በጦርነቱ ምክንያት እንዳይል እንደ ሀገር በጀት የሚመደበው ለሁሉም ክልል ኦሮሚያ ውስጥ ማዳበሪያ ያጣን የሚል
የለም። አዎ እሱ እኮ ነው።
እንግዲህ ትልልቅ አርሶአደሮች ያሉባቸው ሀገሮች ከትግራይ ከአማራ እና ደቡብና ኦሮሚያ ነው። ኦሮሚያና ደቡብ ውስጥ ምንም የማዳበሪያ ጥያቄ አዛ አልሰማንም። ምንድን ነው ለብቻ የአማራ ክልል ማዳበሪያ የተቸገረው? ይህም ጥያቄ ነው። አሁን ይሄ ነው መልሱም ባልልህ፣ ግን አንድ የተሳሳተ ነገር እዛ ክልል ላይ መኖሩን እና የክልሉ አስተዳዳሪዎች የተፈጠረውን መሰረታዊ የህዝብ ችግር እንደ ችግር አይተው ለመፍታት እንኳን የማያስጨረጨሙ መሆናቸው ምንም ክልሉን እንዴት እንደሚያስተዳድሩ እንኳን የማያውቁ ነፈዞች ለተጠቀምኩት ቃል ይቅርታ።
እንትን አይደለም ምንም ያለ ሀቁ ነው። ምንም አዲስ ነገር አይደለም፣
ግን በጣም ነፈዞች ናቸው። በጣም በጣም ነው የሚያስገርም። አርሶ አደሩ አሳዘነኝ በጣም
ያሳዝናል።
ቸውን ለብሰው በትራቸውን ይዘው ጅራፍ እየጮኸ ጎዳና ላይ ሲወጡ በጣም ነው የሚያስለቅሱት። በጣም በጣም
እስከ መቼ ነው አሁን ጥያቄው? እስከ መቼ ይሄ ነገር እስከ መቼ ሊሆን ይችላል?
ይሄ መንግስት ካለ ድረስ ምንም የተሻለ ነገር ይመጣል ተብሎ አይጠበቅም። ስለዚህ ምንድን ነው አሁን በመሰረታዊነት ሀገሪቷ ሳትፈርስ ስርዓት ሳይናጋ ይሄ መንግስት ስልጣኑን ሊያስተዳድር ለሚችል አካል የሚያሸጋግርበት መንገድ ላይ ነው መሰዓት ያለበት።
እንትን
አሁን ትልቁን የምፈራው ነገር መመሰል ባለፈው ማለት ይችላል የዚህ የኦህዴድ መንግስት የኦሮሞ መንግስት እንደው ነገር አደገኛ ነው። ተቃውሞ የኦሮሞ መንግስት ነው ሊባል የሚችል አይደለም። ኦሮሞም ነው እየተዘቃየ ያለው። የኦሮሞ ሚዲያዎች ችግሩ እኮ የኦሮሞ የፖለቲካ ዲስኮርስ በኦሮምኛ ስለሆነ አማራው ስለማይገባው ነው። ስቃይ ውስጥ ነው ያለው። ሰዎች ይታሰራሉ፣ ከእስር ቤት ወጥተው ይገደላሉ። ስቃይ ነው ያለው። ተፈናቃይ አለ እዛ። ማአት ነገር ነው ችግር ያለው። ይኸው መንግስት ነው ይህንን የሚያደርገው እና የኦሮሞ መንግስት ነው የሚለው ነገር አንድ የሀገሪቱ አንድነት እንደተጠበቀ በሽግግር የሚሄዱን ነገር አደገኛ ያደርገዋል። በዚህ ላይ የኦሮሞ ህዝብ መንግስት ላይ የሚደረገው ተቃውሞ ኦሮሞ ላይ የሚደረግ መስሎ እንዲወስዶ ስለሚያደርግ ሌሎች አካባቢ ያሉትን ተቃውሞዎች በበጎ ጎን ከማየትና ከመደገፍ ሁላችንንም ነጻ የሚያወጣን መንግስት ተገቢ መንግስት ትክክለኛ መንግስት ወደምንመሰረትበት ከመሄድ ይልቅ ያኛውን የመቃወም ነገር ሊፈጠር ይችላል። ስለዚህ መንግስትን በተለይ ስለዚህ መንግስት ስልጣን ላይ የተቀመጠው መንግስት ላይ ያተኮረ ተቃውሞ የማንም መንግስት አይደለም። ዝም ብሎ አረመኔ
ችግሩ የኛ ፖለቲከኞች እኮ ችግራቸው አንድ ጊዜ ይጠሉህና ከጠሉ በኋላ ያችኑ እያስተጋቡ ነው። አሁን ትግራይ ውስጥ ሁለት ዓመት ጦርነት ሲደረግ
እንዴ
በጣም እንጂ ለነሱማ አሁን
ትግራይ የሚፈልጉትን ነገር ነው እያረጉላቸው ያለው።
ሰዓታችንን
ያስ
ሰዓታችን እንትን ብላለች። ይሄ የዓለም ብርሃን የሚባለውና ሃይማኖት ነገር እስቲ አንተም በተቻለ ፈልግ ለማወቅ ፈልግ። እኔም አላውቀውም። አሁን የዓለም ብርሃን
የሚገርመው ነገር በኦርቶዶክስ ቤተ ክርስቲያን ውስጥ በጣም ሴንትራላይዝድ ነው። የኦርቶዶክስ
እና አንድ
ቀኖና አንድ ፓትሪያርክ ነው ያለው። ፕሮቴስታንት ውስጥ ነው አንድ ወንጌላዊ የነበረ ሰው ወደዛ ጋር ልፍ ይልና የሆነ ብርሃን የሆነ ኢየሱስ
ስሙም እንደዛ። አዎ አዎ። ይሄም የዓለም ብርሃን ኔም ኦርቶዶክስ አይደለም ኦርቶዶክስ አይደለም ብለዋል። እምነታቸው አይደለም ብለዋል። ስለዚህ አንድ ነገር አለ። እሺ፣ ለማንኛቸውም እስቲ እናየዋለን ወደፊት።
አዎ፣ አንድ ነገር አለ እስኪ እናየዋለን።
ትግራይ ክልል ያው ሂውማን ራይት ያወጣው አለ። እነ ደመቀ ዘውዱ ችግር ውስጥ ይገባሉ የሚባላሉ። ኮማንደር ደጀኔ የሚባል ሰውና አንድ ደግሞ የፋኖ ሰው የሆኑ ሶስት ሰዎችን በተጠያቂነት አስቀምጧቸዋል። መንግስት እንትን እንዲያደርግ ጠይቋል። በዛሬው ዕለት የትግራይ ክልል ጊዜያዊ መንግስትና የፌዴራል መንግስቱ ወልቃይት ጠገኔን በተመለከተ ራያን በተመለከተ እና ከቤታቸው ንብረታቸው የተፈናቀሉትን ሰዎች በተመለከተ ንግግር ላይ እንደሆኑ ሰምቻለሁ። ግን ምን ያህል ውጤት እንዳለው አልገባኝም። የወጣ ነገር የለኝም። ግን ያለው ሁኔታ እንትሱና የተለየ ነገር ካለ ንገረን። እዛ አካባቢ አሁን ምን እየተደረገ ነው የሚለው ነገር የምታውቀው ነገር ካለ አዲስ ነገር
ውይይት ላይ መሆናቸውን ሰምቻለሁ። ግን ምንም የተነገረ ነገር የለም።
እሺ።
ስለዚህ አስቸጋሪ ነገር ነው። ግን በፕሪቶሪያው
ስም
ስምምነት መሰረት ሁኔታዎች ቀድሞ ወደነበረበት ይመለሳል ስላለ አሁን የፕሪቶሪያው ስምምነት እኮ ህግ ነው።
አዎ፣ የፕሪቶሪያው
በመንግስትና በህዋት መካከል ያሉ አለመግባባቶች የሚዳኙበት
ነው።
በአለም አቀፍ ደረጃ የሚታይ ህግ ነው። ስለዚህ በዚህ ህግ መሰረት ከመሄዱ ውጭ አማራጭ
ችግሩ ግን መንግስት ያንን የተረዱ አልመሰለኝም። አሁን ስመለከቱ ምክንያቱም ይሄ
ህግ ነው። በቃ አንድ ስምምነት ስትፈራረም ህግ ነው።
ህግማ ህግ ነው። ነገርየው ምን መሰለ አሁን ያኮረፈውን ሰው ለማስደሰት ሲል ከብርቱካን መደቅሳ ጋር ይነጋገራል። ገባ? ከሌላ በኩል ደግሞ ለፈረንጆቹን ለማስደሰት ሲል ደግሞ ከነጌታቸው ጋር ደግሞ ይነጋገራል። አደጋው ግን ለሀገሪቱ ነው፣ በተለይ ለአማራና ለትግራይ ህዝብ። እንደ ህዝብ ነው፣ እንደ ፓርቲ የራሳቸው ጉዳይ። እንደ ህዝብ ግን የምንመለከት ከሆነ ለአማራውና ለትግራዩ ህዝብ፣ ተራው ህዝብ ዘላለማዊ ቁርሾ ነው ያስጥሎባቸው ሄደው ይሄ መንግስት እኮ ያመጣባቸው። እኔ ብዙ ነገሮችን አይቻለሁኝ፣ ግን እንደዚህ አይነት ጨካኝ፣ ግፈኛ፣ ተንኮለኛ የጊዜን ብቻ ለጊዜው ብቻ መስራት ለመኖር የሚፈልግ ነገን የማያስተዋውል ኢሳያስ አፈወርቄን አጀንዳ ለማስከበር ብሎ የሆነ ምስቅልቅሎቱን ሀገሮችን አድርጎ ይኸው ያለንበት ሁኔታ አለ። ለማንኛቸውም ያ የፕሪቶሪያው ስምምነት እንደ ህግ ሆኖ
መከበር አለበት። ምርጫ ቦርድ ስራውን መስራት አለበት። ምክር ቤቱ ወይ ምክር ቤቱ ግን አያሳዝንኝም። ምን አይነት ደንቆሮች እንደሆኑ ደግሞ የነሱ ደግሞ የባሰ ነው። እኔ ያቸውም የማላቀው ነው። ምንም ነገር ከሌለ ወደ ኦሮሚያ አልንግባ። ኦሮሚያ ክልል ፊንጫ ስኳር ፋብሪካን አሁንም በኦላ በኦሮሞ ነጻነት ሰራዊት እንደተያዘ ነው። ከሰሞኑ ከትላንት ወዲያ ጃልማሮ ሲያስመረቅ ሰምቸዋሉ። መሳሪያዎቹ ሙሉ አለን፣ እንደልባቸው ነን፣ ቁጭ ብለን መነጋገር በመሳሪያችን መነጋገር ችለናል የሚል እናገር ነው ከትርጉሙ የተረዳሁት ቋንቋውን ባላቀው እና በመንግስትና በእነሱ መሀል ይደረጋል ተብሎ የነበረ ውይይት ነበረ። እንዳልተጀመረ እንደሌለ እንደማያውቁትም አዲስ ነገር ካለህ እሱ ላይ አንድ ነገር በልና አንድ የመጨረሻ ሁለት ነገሮች አሉ፣ ግን አንደኛውን ባስቀድም እወስዳለሁ መርጣለሁኝ።
ይሄ ባለፈውም ሳምንት ያነሳ ነው ጫና እየተደረገ ነው የኦሮሞ ህዝብ። ይሄ በዚህ ጦርነት ኢኮኖሚያዊና ማህበራዊ መስቀልቅል ውስጥ ነው ያለ ነው። የተጀመረው የሰላም ውይይት መቀጠል አለበት እያለ ነው። የኦሮሞ ኤሊቶች፣ ምሁራን፣ የፖለቲካ ፓርቲዎች በሙሉ ግፊት እያደረጉ ነው። ኦላም እኔ ዝግጁ ነኝ መንግስት ነው ማጥቃት የሰነዘረብኝ ስለሚል ለኦላ የማዘንና መንግስት ነው ቢተኛው የሚል አመለካከት ኦሮሚያ ውስጥ ተፈጥሯል። መንግስት ላይ ግን ጫና እያደረጉ ነው። ወታደራዊ የበላይነት አግኝቼ ወደ ድርድር እሄዳለሁ ያለውም የተሳካለት አይመስለኝም። እንደውም በአብዛኛው ቦታ አቅም የሌለው መሆኑ የታየበትና የኦላ የበላይነት የታየበት ነው። የሰራዊቱ ምረቃ ላይም ጃልመሮ የተናገረው ነገር ይህንኑ ነው እና አንድ ትልቅ ለኦሮሞ ህዝብ መቆም የሚችል ሰራዊት ገንብተናል ያለው እና አስቸጋሪ ነገር ነው። ሌላ የተለየ ነገር የለም። ግጭቶች፣ እስሮች፣ ግድያዎች፣ ምናምኖች እንደቀጠሉ ነው። ይህንን ይመስላል።
ወደ ኦርቶዶክስ እንመለስ ለጥቂት ጊዜ። አርሲ አሰላ አካባቢ አራት ካህናት ተገድለዋል። ሰዎች ሌሎች ቆስሎ የተገደሉ አሉ። ሌላ ልጨምርልህ፣ በጋምቤላ የኢትዮጵያ ወንጌላዊት ቤተ ክርስቲያን አማኞች ከስብሰባ ሲወጡ ወደ 2000 የነበሩ ሴቶችና ህጻናቶችን ሰብስቦ 11 ሰዎች እየገደለ የመጣለና እስካሁን ብዙ ሰው ያወራው አለ። ምን እንግዲህ ሌሎች ይህን ኢንፎርሜሽን ይህን መረጃ ያወሩትና እኔ ልንሆን እንችላል ሶስት አራት ሰዎች ብንሆን ይህን ነገር ያነሳሉና እነዚህ ነገሮች አሁንም እንደቀጠሉ ናቸው። በዚህ በኦርቶዶክስ ሃይማኖቱ በተለያየ መልኮች የቀጠሉበት ሁኔታ አለ። የኦርቶዶክስ ሃይማኖቱም የዚህ የጎጃም ማን የደብረ ኤልያስንም በተመለከተ ጥናት ላይ ነኝ ብለዋል። እና ምንድን ነው ምን እየተደገሰልን ነው?
ይሄ አደገኛ ነገር ነው። ይሄ የአርሲ ዴራ አማኑኤል ቤተክርስቲያን የሆነው ነገር ካህናት ናቸው የተገደሉት እና የዚህ ብሔሮች ብሔረሰቦች ሲኖዶስ ከሚባለው ነገር ጋር የሚገናኙ ነው። ከዚህ በፊት ስናነሳ እንዳለው 26ቱ የተሾሙት መጽደቅ አለበት፣ ሌላ አንቀበልብናል፣ ሌላ የሚልኩ ከሆነ ቤተ ክርስቲያኗ ለአንድም ለመጨረሻም ጊዜ ነው የምትከፋፈለው ብለዋል። እና የብሔር ብሔረሰቦች ሲኖዶስ ያሉት ከሾሙት ውጭ የሚሄድ ከሆነ ምን ሊደረግ እንደሚችል እያመላከቱ ነው። እና አስቸጋሪ ፈተና ስለሆነ ያለው በቀጣይ ይሄ ሲኖዶሱ የብሔር ብሔረሰቦቹ ከሚሾማቸው ውጪ ቤተ ክርስቲያኗ የህጋዊ ሲኖዶስ የሚልካቸው ሰዎች ላይ እና እንደዚህ አይነት በሲኖዶስ የሚተዳደሩ ቤተ ክርስቲያኖች ውስጥ ሊያጋጥም የሚችል ቀጣይ የቤተ ክርስቲያኗን ፈተና የሚያመለክት ነው እና ከወዲሁ ምን መደረግ አለበት የሚለው ነገር ቢታሰብበት መልካም ነው።
ሁለት ደቂቃ ነው ያለችኝ። ስለ ግብር ጠይቀሃለሁ ብዬ ነበረ፣ ግን ሌላ ነገር ያየሁት ነገር አለና መስቀል አደባባይ ለመግባት የመግቢያ ክፍያ ሊጀመር ነው። ምንድን ነው?
መስቀል አደባባይ ደልብ ጠዋት ሰው ስፖርት ሲሰራበት የነበረ
ደረጃው
ሲጫወቱበት የነበረ ሰው ሲደብረው እዛ ጋር ቁጭ ብለው ይታያል ቪው በጣም
አዎ በጣም ደስ ይላል
የነበረ ቦታ አሁን ግን በቃ በገንዘብ ነው የሚገባው እና የተወሰነ ሰዓት ለመቆየት 20 ብር አንድ ሰዓት ምናምን ለመቆየት 20 ብር ነው የምትከፍለው አስቸጋሪ ነገር ነው የተፈጠረው ሁለት ልጆችን ይዘ ከሄድ ከራስ ጋር ቤት ትታለች 80 ብር ትከፍላለህ ማለት ነው አንድ ሰዓት ቆይተ ሁለት ሰዓት ልቆይካል ከ 160 ብር ትከፍላለህ በዚህ የኑሮ ውድነት ሰው ልጆችን ማስተማር እየከበደው ነው እንኳን
ግን የምትሄድ
መስቀል አደባባይ ጋራ ሊፋታ ነው እዚህ
እና እንጂ እኔ አረ
ቦታ እንደዚህ የትም ሀገር ያለ
አይመስለኝም አረ የለም በእናታ እንደ አረ የለም እንደዚህ ነገር የለም እንዴ እኔ ያው የህዝብ ንቀት አለው ይሄ መንግስት ብዬ ስናገር በቀላል አይደለም የህዝብ ትልቅ የህዝብ ንቀት አለው የሚከተለው ምንድነው
ገንዘብ ጠሮበት ነው ባካውን ጠሮበታል ገንዘብ
ዝም ብሎ የለም ግን ምን በእንደዚህ አይነት አይደለም
የቋሚ ግብር ያለ ሰውን ይሰሙን የሚያስጨንቀው ሁሉ
በሰውኛልና ለማንኛቸውም የምትራመድበትን መንገድ ሂሳብ ልትከፍል የምትችልበት ጊዜ ይመጣል አጭር ባጭር ጊዜ ውስጥ ጠቅላይ ሚኒስትሩ ግን ማስተዳደር አልቻሉም ያለው አማራጭ ምንድነው ሌሎችን ሰብስቦ አገር እንዴት እንደሚመራ አብረው ለመምራት መሞከርና አንድ ዘዴ መፍጠር እንጂ ማስተዳደር አይችሉም ጠቅላይ ሚኒስትሩ መሄድ አለባቸው ወዲያ ወዲህም ለው ነገር የለኝም እኔ የምትዳገር ምትጨምርበት ምታከልበት ነገር ካለ ቀጥልበት
የለኝም ሰዓትም የለኝም
እሺ እሺ በጣም ነው ማመሰግነው አድማጮችን እስካሁን ያዳመጣችሁን የኢትዮጵያን ድምጽ የሬዲዮ አገልግሎት ነው ፕሮግራማችን በሚከተለው ሳምንት እስከምንገናኝ ድረስ ለሀገራችን ለህዝባችን ሰላም ይሁን ደህና ሁኑ ጠቅላይ ሚኒስትሩ መሄድ አለባቸው ለሰው ልጆች ባ